technology, get out with them to fetronogy, it did not run for in shushila, still tired to crack to them, still I no college to, give me Chanel, Christian Dior, I give out to them and do it me do, in a get a lot of them on, put a tall up like a lemon, get some what's good man in that one, the big guy in the door in that one, in the nigga
ብሪቲሽ ኮሎምቢያ ዩኒቨርሲቲ የሚገኘው የሲአይቲአር 101.9 ኤፍኤም የጣና ሬዲዮ ነው። የጣና ሬዲዮ በየሳምንቱ እሁድ ከጧቱ 9 ሰዓት እስከ 10 ሰዓት ድረስ በሲአይቲአር 101.9 ኤፍኤም የሚያስተላልፈውን ዝግጅት አሁን ጀመረ። አዘጋጅ መላኩ ጸጋዬ። አደራችሁ ዛሬ ጥቅምት 14 ቀን 2003 ዓመተ ምህረት ነው። የጣና ሬዲዮ የዛሬው ዝግጅትን በሚመለከት መጀመሪያ ወደ እለቱ ዝግጅት ዝርዝር ሐሳብ ከመግባቴ በፊት እዩ ሚኖረኝን ለማስተዋወቅ ዜና ይኖረኛ እንደተለመደ ከዜና ቀጥሎ ደግሞ ዘፈን ከዘፈን ቀጥሎ አዲስ የወይዘሪት ፖርቱካን ሚደሳን በሚመለከት የቀረበ አንድ ጽሑፍ አለ። እሱን አቀርብላችኋለሁ። አስተያየት ነው። በአጠቃላይ ግጥሟ ላይ ያተኮረ ነው ይሄ አስተያየት። ከዛም በመሃል ተለያዩ ሐሳቦችን የተለያዩ ማስተዋወቂያዎችን ለማስተናገድ ከመከርኩ በኋላ በመጨረሻ ላይ ዜሮ ስምረት ደመቀ ከአለፈው ክፍል 1 እና ክፍል 2 በተለያዩ ጊዜዎች አቀርባለሁ። ዛሬ መጨረሻውን ክፍል 3 አቀርባለሁ ማለት ነው። እንግዲህ በዚህ ረገድ የለቱ ፕሮግራማችን ይጀምራል። የዛሬ በርካታ ዜና የለኝም። አጠር ያለ ዜና ነው ያለኝ። የመጀመሪያው ዜና ሁላችሁም እንደሰማችሁት በኢትዮጵያ ውስጥ አዲስ ፓርላማ ተቋቁሟል። አዲሱ ፓርላማ ከተቋቋመ በኋላ የሚኒስትሮች ምክር ቤት የራሱን አመራር የሚሰጡ ወገኖችን እየሾመ ነው። በዚህ ረገድ ከተሾሙት የመንግስት መስሪያ ቤት ኃላፊዎች መካከል ብዙዎቹ ሚኒስትሮች ነዋል። እንግዲህ ኢትዮጵያ 80 ሚሊዮን የሚገመት ህዝብ አላት ይባላል። በህዝብ አንጻር በርግጥ እነዚህ አመራር የሚሰጡ ወገኖች ብዙ ናቸው፣ ትንሽ ሊባል ይችላል። ግን ከሀገሪቱ ኢኮኖሚ አንጻር ይሄን ሁሉ ሚኒስትር ሊያስተናግድ የሚችል የኢኮኖሚ ጀርባ ሀገሪቱ አላት ወይ የሚለው ነው። በመጀመሪያ ደረጃ ወደ 30 የሚጠጉ ሚኒስትሮች አሉ። ከዛ ደግሞ በቅርቡ ባለፈው ሳምንት ማለት ነው 48 ሚኒስትር ዴታዎች ተሹመዋል። እንግዲህ ሚኒስትሮች 30 48 ሚኒስትር ዴታ በቅርብ ሰምተናል ማለት ነው። ባጭሩ የመዋቅር ለውጥ የተባለ ሲነገር በነበረው መሰረት ማለት ነው። በዚህ ረገድ የመንግስት መስሪያ ቤቶች ለምሳሌ ከ48ቱ ሚኒስትር ዴታዎች መካከል የኢኮኖሚ፣ የትምህርት እና የግብርና ሶስት ሚኒስትሮች ይኖሯቸዋል። አንድ ዋና ሚኒስትር ሆኖ ሌሎች ሶስት ደግሞ ሚኒስትር ዴታዎች ይኖሯቸዋል። በዘርፍ እንግዲህ አንደኛው ዘርፍ ሊያከናውን እንደሚችል የራሳቸው ጉዳይ ነው። ለማንኛውም ግን ሶስት ሚኒስትሮች አሏቸው። እነዚህ የኢኮኖሚ፣ የትምህርት እና የግብርና መስሪያ ቤቶች በአጠቃላይ አንድ ዋና ሚኒስትር እና ደግሞ ሁለት ሚኒስትር ዴታዎች ያሏቸው መከላከያ፣ ውጭ ጉዳይ፣ የኮሙኒኬሽን፣ የሴቶች፣ የወጣቶች እና የህፃናት፣ የባህል እና ቱሪዝም፣ የውሃና የሀብት፣ የውሃና የኃይል ምንጭ፣ የጤና ጥበቃ፣ የሰራተኛና ማህበራዊ፣ የመገናኛና የሲቪል ሰርቪስ እንዲሁም የፍትህና የንግድ ሚኒስቴር የሚባሉት አንድ ዋና ሚኒስትር፣ ከዛ ደግሞ ሁለት ምክትል ሚኒስትር ዴታ ነው የሚሉት እነሱ። ሁለት ሚኒስትር ዴታዎች ወይም ምክትል ሚኒስትሮች እንበላቸው፣ ከምክትል ሚኒስትር ከፍ ያለ ነው ለነገሩ። ለማንኛውም ሁለት ሚኒስትር ዴታዎች ያሏቸው መስሪያ ቤቶች እነዚህ ናቸው ማለት ነው። በአንድ ሚኒስቴር መስሪያ ቤት እና በአንድ ሚኒስትር እንዲሁም ደግሞ በአንድ ሚኒስትር ዴታ እንዲቆዩ የተደረጉት የፌዴራል የማዕድን፣ የሳይንስና ቴክኖሎጂ፣ የመገናኛና የመረጃና ቴክኖሎጂ፣ የከተማ ልማትና ኢንዱስትሪ አንድ ዋና ሚኒስትርና እንደዚሁም ደግሞ አንድ ሚኒስትር ዴታ እንዲኖራቸው ተደርጓል ማለት ነው። እነዚህ እንግዲህ በአጠቃላይ በሰሞኑ የሹምሽር ውስጥ ያየናቸው ናቸው። ከዚህ በላይ እንግዲህ በየመስሪያ ቤቱ ደግሞ መምሪያ ኃላፊ የሚባሉ አሉ። አሁን ደግሞ ስሙ ከፍ ብሎ የእነሱም ደረጃ እንደዚሁ ቀላል አይደለም፣ በየመስሪያ ቤቱ ማለት ነው። ለማንኛውም እንግዲህ ይሄ የመዋቅር ለውጥ የሚባለው ይሄ ነው ማለት ነው። ከዚሁ ጋራ በአዲስ አበባ ዩኒቨርሲቲ የተመረቁ ተማሪዎች የተመረቁበትን ዲግሪ አትሰጡም ተብለዋል የሚል አቤቱታ አለ። እስኪ ሪፖርተር የተባለው ጋዜጣ ከዚያው ከአዲስ አበባ የዘገበውን ላንብብላችሁ። በክረምት የትምህርት ክፍለ ጊዜ ለአራት ዓመታት በአዲስ አበባ ዩኒቨርሲቲ ትምህርታቸውን ሲከታተሉ ቆይተው በሐምሌ ወር 2002 ዓ.ም የተመረቁ ተማሪዎች ጊዜያዊ ዲግሪያቸውን ለመውሰድ ሊጠይቁ አልተመረቃቸውም በመባላቸው ቅሬታ እያሰሙ ነው። እንዳልተመረቁ የተነገራቸው ተማሪዎችም የእንግሊዝኛ ቋንቋን አብይ፣ የኦሮምኛን ቋንቋ ደግሞ ንዑስ በማድረግ ለአራት ዓመታት ትምህርታቸውን የተከታተሉ ሲሆን አልተመረቃቸውም የተባሉበት ምክንያትም ወይ ሰርቬይ ኦፍ ኦሮሞ ላንጎጅ አንድ ኮርስ ትምህርት አልወስዳቸውም በሚል እንደሆነ ተማሪዎቹ ገልጸዋል። የዩኒቨርሲቲ የእንግሊዝኛ ቋንቋ ስነ ትምህርት ክፍል ኃላፊ አቶ ኃይለማርያም ከበደ በደብዳቤ ቁጥር ይልና ደል 18872002 የዩኒቨርሲቲ ስነ ትምህርት ድህረ ምረቃ ትምህርት ቤት ዲን ለዶክተር ጂሉ ኡመር በላኩት ደብዳቤ እንደገለጹት የኦሮምኛ ቋንቋ ትምህርት ክፍል ሰርቬይ ኦፍ ኦሮሞ ላንጎጅ የሚባለውን ትምህርት የቀነሰ በመሆኑ ተማሪዎች ለመመረቅ የሚያስችላቸውን የ26 ክሬዲት አወርስ አብይ ኮርስ፣ የ12 ክሬዲት አወርስ ንዑስ ኮርስ እና የ30 ክሬዲት አወርስ መደበኛ ኮርስ በመውሰድ በአጠቃላይ 68 ክሬዲት አወርስ በመውሰዳቸው ተማሪዎቹ መመረቅ እንደሚችሉ ጠቅሰዋል። ዶክተር ጅሉ መስከረም 4 ቀን 2003 ለዩኒቨርሲቲ የመጀመሪያ ዲግሪ ፕሮግራም ክፍል ዳይሬክተር ለዶክተር ሮማን ጥሩነ በላኩ ደብዳቤ ይላል ይሄው ዜና ተማሪዎቹ ባለመማራቸው አይመረቁም የተባለው ትምህርት ኦሮሞ ለትሬሲ ጀነርስ በሚባለው ትምህርት ውስጥ ተጠቃሎ እንደተሰጣቸውና ተማሪዎቹም መመረቅ እንደሚችሉ ይናገራሉ። በዩኒቨርሲቲ አስተዳደር ውስጥ የመናበብ ጉድለት በመኖሩ እስከ አሁን ድረስ በመፍትሄ አልተገኘለትም ይባላል። ትምህርቱን እንኳን እንድንወስድ ከዩኒቨርሲቲ የትምህርት አገልግሎት ለማግኘት ቢያንስ 6 ክሬዲት አወርስ ኮርስ መውሰድ እንዳለብን ተነግሮናል ያሉት ተማሪዎች ኮርሱን ብቻውን መውሰድ እንደማይቻላቸው ይናገራሉ። ዩኒቨርሲቲ ባለው ያሰራ ጉለት ምክንያት ለአራት አመታት የደከምንበትን እና የልፋታችን ውጤት ከንቱ ሊሆን ነው ያሉት ተማሪዎች ስጋታቸውን ለዩኒቨርሲቲ አካዳሚክ ስታንዳርድ ክፍል አቅርበው ጉዳዩ እየታየ እንደሆነ ይኸው ዘገባ ያመለክታል። በመጨረሻም ስፖርትን፣ ዛሬ ቻይና ፔጂንግ ውስጥ በተደረገ የማራቶን ውድድር ገና ሲራጅ አንደኛ በመውጣት ሲያሸንፍ ደቡብ አፍሪካዊ እና የኬንያ ሯጮች ሁለተኛ እና ሶስተኛ ወጥተዋል። ገና የማራቶን ውድድሩን 2 ሰዓት ከ15 ደቂቃ ከ45 ሴኮንድ ሲጨርስ የደቡብ አፍሪካው ባርት ታይሲ 2 ሰዓት ከ15 ደቂቃ ከ56 ሲገባ የኬንያው ማርቲን ሴሪ ደግሞ 2 ሰዓት ከ16 ከ01 ገብቷል። በዚህ ውድድር 4 5 7 ደኛ ደረጃ ይወጡት የቻይና ሲሆኑ 6 እና 8 ደግሞ የኬንያ ቦታ ይዘዋል ማለት ነው። በላ በኩል በሴቶች ማራቶን ቻይናውያን ከአንደኛ እስከ አራተኛ ያለውን ቦታ ሲጥለቀለቁበት አምስተኛ ኬንያ ጣልቃ ሲገባ በተረፈ 6 7 እና 8ም እንደዚሁ በቻይናውያን ተይዟል። ይኸው የሁለቱ ጾታ ውድድር የተካሄደው በከፋ የአየር ሁኔታ ሲሆን በዚህም የተነሳ ውድድሩ ከተጠበቀው በታች የሰዓት ማስቆጠሩንም ይህም ከዛሬ 30 ዓመት በፊት የተመዘገበ እንደሆነ ዜናው ጨምሮ ገልጿል። አድማጮቻችን የአዲስ አበባ የስፖርት አሁን ዜና አለን። እግር ኳስ በቀጥታ ከኢትዮጵያ ቴሌቪዥን የተወሰደ ነው። ይህንንም አዳምጡት። አድማጮቻችን ይህ የምትከታተሉት ቲሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ የኢትዮጵያ ውስጥ የሚሰጠውን እርዳታ በሚመለከት የወያኔ አስተዳደር እርዳታውን ለፖለቲካ ፍጆታ እያዋለው ነው፣ የፖለቲካ ተጠቃሚዎች ብቻ እንዲጠቀሙበት ፓርቲውን ለማጠናከር ይገለገልበታል የሚለው ክስ በእኛ በኢትዮጵያውያን በኩል ሲሰማ ከቆየ ጊዜ ወስዷል። የሆነ ሆኖ እርዳታ ሲሰጡ የነበሩት ወገኖች ይህንኑ ሙሉ በሙሉ ያውቃሉ ብለን ነው ምናምነው። ሆኖም ካላቸው የፖለቲካ ጠቀሜታ አንጻር እስከዛሬ ጀሮ ዳባ ልበስ ብለው ቆይተዋል። በተለያየ መልኩ ኦፍ ኮርስ እንዲሁ ነገሩን ሲያወጡም ይቆያሉ። ለማንኛውም የሂዩማን ራይትስ ዎች ይህንን በሚመለከት ሰሞኑን ሰፊ መግለጫ አውጥቷል። ከሂዩማን ራይትስ ዎች ቀጥሎ ደግሞ የካናዳ ሲቢሲ ያወጣው የራሱ ኢንተርቪው አለ። እስኪ እሱን እንከታተለው።
Transparency and accountability in foreign aid spending. It was a key part of the federal government's G8 platform this year, and yet a new report suggests that a major recipient of Canada's foreign aid is using that money to suppress political dissent and stifle democracy. Canada is the third largest donor country to Ethiopia. In 2008 and 2009, it gave the East African nation almost $150 million. The country is one of the world's largest recipients of international development aid, receiving more than $3 billion in 2008 alone. But the report released today by Human Rights Watch claims that Ethiopia uses access to that aid as a weapon to control people and crush dissent. Ben Rollins is the lead author and researcher on the Human Rights Watch report, and we reached him via Skype in London, England. Ben Rollins, how widespread do you believe this foreign aid is in Ethiopia?
Well, we interviewed over 200 people in 53 villages across three regions. Now, while that's not conclusive, those three regions were very spread out, and in every place we went, we got the same answer, which was that the people we were speaking to who were being denied fertilizer, seeds, land, housing, educational opportunities and so on were all told the same thing from local village officials, which was that if you want those things, you better go and ask your own political party for them, because the EPRDF has fought for these resources from international donors and it reserves them for its own. We also spoke to people at the national level, both serving members of the Ethiopian government as well as donors, journalists, others, all of whom said that they understood this was the way things worked, but they had no real way of finding out how widespread it was.
Is it at all clear to you whether this is something that's being driven from the top or whether it is happening more at the local level?
I think there's a certain amount of zealous local officials running amok, but the consistency of the answers across the board, across all the regions of the country, is very startling. That people 1,000 miles from each other are being told the same thing by village officials suggests that there is some kind of orchestration, and the indoctrination of school children, civil servants, teachers and so on, which is happening in every single district and is centrally coordinated, is most definitely a centrally directed policy.
Give me some examples of that, about how people are being indoctrinated.
Well, I spoke to a group of high school students who were 18, but they said everybody in their school from 14 above, from 9th grade and above, had to attend these sessions, which they were told was about government policy and strategy, but in essence it was about the ruling party policy, strategy and ideology, and inviting these youngsters to participate in building their country by joining the party, and being told that if they wanted to go to university, that ruling party membership card was essential.
What about the access to aid itself? What kind of stories did you hear from some of the villagers that you interviewed?
I spoke to farmers who were unable to farm because their land had been taken away or they were denied seeds or fertilizers, so their harvest was affected, their livelihood was affected. I spoke to a man whose wife had left him along with her children because he said that she was tired of being hungry and seeing her children go hungry as a result of his membership of a political party. I spoke to people who were literally starving, who had no food, and who wanted to participate in safety net food for work programs, and who in fact had been told by their local kibele or village chairman that they were eligible, and the village officials had apologized to them and said, I'm very sorry, but you know the reason you can't participate in the food for work program, and that's because of your opposition membership.
It was that overt.
Yes.
Have you reported these findings to the Canadian government, any of the other Western donor nations who provide so much money to Ethiopia?
Yes, we've had several rounds of meetings with donor officials in Addis Ababa. We also wrote in April this year to the Development Assistance Group, which is the group of coordinating donors in Addis, including the Canadian government, and laid out our findings, and we explained in detail the essence of what's in the report. We got a response, which we've published as an annex to our report. In essence, the donors say that it's a small problem, and they have monitoring mechanisms in place that would detect these things if they were happening, but that their monitoring mechanisms show that there's no great cause for concern. However, informally, officials from donor governments have told us that their monitoring mechanisms would not work. And indeed, the director of the World Bank in Ethiopia is on record saying that if you wanted to find out about politicization of aid in Ethiopia, you would have to do some kind of undercover investigation. And that's what we've done. And nobody else has actually been independently to all of the villages in the country to ask these kind of questions. Donors don't ask these questions. They're not allowed to.
Ethiopia's Prime Minister was invited to the G8 summit in Muskoka in June. What are your thoughts on that?
I think that it's actually very sad the way that Ethiopia is feted at an international level. And I think the Ethiopian government has done a very good job of presenting two faces. They have one face to the West, which is this country which is developing and which is making progress towards the Millennium Development Goals. But they have a very repressive face to their population. And for people living in Ethiopia, the experience is extremely difficult. Freedom of expression, freedom of association is impossible. And I think that the West is all too keen not to listen to the voices from the field in Ethiopia because it's inconvenient.
You report, in fact, 10 to 20% of Ethiopians rely on this international food aid just to survive. So what do donor nations do in a situation like this that is using this funding to promote its political agenda?
They need to have a much better strategy. They need to start with the realization that this government is a repressive government and then deal with the conundrum of how to assist the population without assisting the government. At the moment, what they're doing is pretending that the government is a democratizing country and ignoring the reality on the ground. There's some practical things they could do. They could insist on much more independent monitoring to get at the transparency and accountability of how their money is being spent instead of the existing situation where all monitoring is done in tandem with the Ethiopian government. They could insist on the lifting of the NGO law, which is a very repressive law that has placed lots of restrictions on Ethiopian NGOs, Ethiopian civil society, and foreign NGOs that wish to operate in Ethiopia. And they can also rule out a return to direct budget support where they just pump money into the central treasury and perhaps look at more programmatic options.
Mr. Rawlins, thank you very much for sharing your findings with us.
My pleasure.
Ben Rawlins is a researcher with Human Rights Watch. We reached him by Skype in London, England.
የሁለት ያሸናፊዎች አሸናፊ ዋንጫ ባለቤት ሆነ ማምሻውን በአበበ ቢቂላ ስታዲየም የተገናኙት የቅዱስ ጊዮርጊስና ደደቢት ያደረጉት ጨዋታ በጊዮርጊስ 3-2 አሸናፊ ተጠናቋል። ለቅዱስ ጊዮርጊስ ጎሎቹን ሱሌማን መሐመድ፣ ዮናታን ብራኑና አዳነ ግርማ ሲያስቆጥሩ የደደቢትን ሁለት ጎሎች ጌታነህ ከበደ አስመዝግቧል። በጨዋታው በክብር እንግድነት የእንግሊዝ ፕሪሚየር ሊግ ሊቀመንበር ሰር ዴቪድ ሪቻርድስ ተገኝተዋል። አሸናፊው ቅዱስ ጊዮርጊስ ዋንጫውን ከስፖርት ኮሚሽነሩ አብዲ ሲያደታጅ መቀበሉን ባደረባቸው ፍርድ ያውቃል ዘግቧል።
አርማጭቻችን በትናንትናው ዕለት በኬንያ ናይሮቢ ከተማ ውስጥ በእግር ኳስ አፍቃሪዎች መካከል በተፈጠረ መጨናነቅ 7 ሰዎች ሞተዋል። እስኪ ስለዚህ ቢቢሲ ከቦታው ያስተላለፈውን ዜና እንዳለ ላሰማችሁ።
Seems that a large number of people turned up for this much anticipated match between two of the most popular teams, AFC Leopards and Gor Mahia, and they turned up close to the time when the match was supposed to begin, and as the match began it seems there was a kind of panic outside and some people felt they weren't going to be able to get in, so there was then a surge and the people at the front of that crowd were crushed to death. Many other people have been seriously injured. They've been taken to the hospitals across the capital. The match was actually stopped for a few minutes while the injured were seen to, and then the match continued. But certainly there'll be a lot of questions about exactly why these people were stuck outside the stadium. As yet, not clear whether they actually had tickets in their hands or whether they were queuing to get tickets. Even a Kenyan football official from the Premier League said he was surprised that it happened because the stadium wasn't actually full. So something went very wrong. I think one of the other possible contributing factors would be that it was raining very, very heavily prior to this game. That tends to throw the public transport system into chaos, which meant that a lot of fans turned up late or at least at the last minute. So a lot of people were trying to get into the stadium at the same time. But certainly a very bad day for Kenyan football.
አርማጆቻችን እንደተከታተላችሁት በመጨናነቁ ምክንያት 7 ሰዎች ሞተዋል። ምን ያንደቆሰሉ አልታወቀም። የሞቱት ቁጥርም ሊጨምር ይችላል የሚል ግምት ነው ያለው። ለማንኛውም በጣም የሚያሳዝን ነው እንደተባለው እንግዲህ ይደረግ።
Coming home from school, quite content with life. And why not? They're looking forward to an important date, dinner at home with the family.
አድማጮቻችን ይህም ተከታተሉት የሲአይቲአር 101.9 የጣና ሬዲዮ ነው። የጣና ሬዲዮ ዝግጅቴን እንቀጥላለሁ። በዚህ ረገድ ካሁን በኋላ ደግሞ ሌላ አንድ ታንክስጊቪንግ ዴይ በሚመለከት የተዘጋጀ ፕሮግራም አለ። እሱም ትከታተሉ።
Yeah.
በቅርብ ጊዜ ከስር ቤት የወጡት ወይዘሪት ብርቱካን ሚደቅሳን ሁኔታ በሚመለከት የሀገር ቤትም የውጭ ጋዜጦችም በተለያየ መልክ ስቲል ጉዳዩን እያነሱት ነው ያሉት። በዚህ ረገድ አውራምባ ታይምስ የሚባል ሀገር ቤት የሚታተም ጋዜጣ የእሳቸውን ጉዳይ በብርቱ ከሚያነሱት አንዱ ነው። የዚሁ የአውራምባ ታይምስ አምደኛ የሆነው ጠንከር ያለ ብዕር በመሰንዘር ከሚታወቁት አንዱ ሰለሞን ሞገስ ፋሲል ስለ ብርቱካን አንዳንድ ያነሳቸው መሰረታዊ ጉዳዮች አሉ። እስኪ እሱን ባጭሩ እንመልከተው። በሳት ነበልባል ወርቅ እንደሚፈተን መላካሉ ሲግም በጠባ ጠባው እንደሚገን ወርቃማውን አካሉን ውስጣዊ ባህሪው ምንም ሳይለውጠው በላንቃው ወላፈን በነዳጅ ረመጥ ምንም ሳይለወጥ በመከራው እሳት ያለውን አካልን ይጠራል እንደ ወርቅ አይበግንም አይከስልም ይላል። ይህን ግጥም ከላይ በከፊል የቀረበውን ስንኝ ለ11 ዓመታት በስቃይ እስራት የመከራና የምጥ ህይወት የግፋች አንዲት ኢትዮጵያዊት ገጣሚ ገጠመችው የወሰድኩት ነው ይላል ጸሐፊው። በሀርጌሳ በደናን በሃይዋንና በሌሎች ወህኒ ቤቶች ከሌሎች ወገኖቿ ጋር በከባድ እስር ማቃለች። እጅግ መረራ ህይወቷን ገፍታለች። በነፃነቷ ሰዓት ያንን ክፉ ዘመን አስታውሳ ስትገልጽ በመከራው ባህር ውስጥ ለዘፍቄ 11 ዓመታት ስቆጥር እስር ቤት ወጣትነት እድሜን በላው፣ ህሊናዬን ስሜቴን ጎዳው። እንኳን እንዲህ ላለው የስቃይ ዓመታት ቀርቶ በሰላም ጊዜ ሐሳብ መቋጨት ያዳግታልና አእምሮ የረፍት አጣ ብላለች። ከሶማሊያ እስር ቤት ከወጣች በኋላ በእስር ዘመኗ የጻፈቻቸውን ግጥሞች የት ነው በሚል ርዕስ በ1983 ዓ.ም ለንባብ ያበቃቸው ገጣሚ ከበደች ተክለአብ ትባላለች ይህንን ሐሳብ የሰነዘረችው። ብዙዎቻችን 11 ቀናት የማንችለውን እሷ 11 ዓመታት ተሸከመችው። ሚሊዮን መታሰር ሳይሆን በእስር ቤት በኩልም ማለፍ እንኳ እንፈራለን። መታሰር ቀርቶ የታሰረን መጠየቅ እንኳ ይከብደን የለ እንዴ? ከእስር ቤት መልስ ገጣሚ ሁና ያገኘናት ሌላዋ እንስት ኢትዮጵያዊቷ ደግሞ ብርቱካን ሚደቅሳ ናት። ከእንግዲህ ብርቱካን የህግ ሙያተኛ ናት ብለን አናበቃም። ብርቱካን የፖለቲካ ታጋይም ናት ብለንም አንቋጭ። ብርቱካን ድንቅ ገጣሚ ናት ብለን እናክልበታለን። ይቺ ሴት የህግና የፖለቲካ ድርብ ካባዎቿን ብታወልቅ ያለ ጥርጥር የምናገኘው አንዲት ጎበዝ ገጣሚ ብርቱካን ነው። ብርቱካን በሰውነቷ አንድም ሶስትም ነች። የቅንጅት መሪዎች ታስረው ከተፈቱ ከአንድ ዓመት በኋላ ፓርቲዋ አንድነት ያካሄደውን የስነ ጽሁፍ ምሽት ነበረ። በዚህ የስነ ጽሁፍ ምሽት ላይ ወይዘሪት ብርቱካን ሚደቅሳ ድንቅ ገጣሚነቷን ታየው፣ አዲስ ሰብናዋ ተገለጸ። ብርቱካን ደበበሸቱ እንደሚላት ብርቱ ካህን ይላታል። በወቅቱ በቃሊቲ ሁና የጻፈችውን ሙሉ ግጥም እየጠቀስኩ የኔንም እይታ ላካፍላችሁ። እስኪ ግጥሙን ከራሷ አንደበት እንስማው።
እንደ ፖለቲካ መሪ ብቻ ሳይሆን እንደ ሰው አዘው ተሰበርኩ። ይህ ጉልበት፣ ይህ አፈና ማቃዬ ኖረ ይሆን እያልኩ ውስጤ አብሰለሰብኩ። ከህልም ራሴን አቀፍኩ። እንዲህ ባለ ጥልቅ ስሜት እያለው ነበር ይችን ግጥም ብቄጻ ዛሬ ላነብላችሁ። ጉልበትህን አሟጠብኝ እየጨከንክ ጨክንብኝ ደሞ አዲስ አዲስ አምጣ አውሬነት ክንጨርስ አውጣ በስቃይ ለመደሰት ለህልሜ ስር ለአርነት ካስፈለገ ዛሬ ልሞት ለዚህ ታሰርኩ እዚህ መጣው ሸክሜ አይደለም አምባሬ ነው ካደረት ደርካሽ ለድግት ይኸው ኑሮ ለአውሬነት አፈራርሰ አሰናክሎ አውተብትሎ ሀዘን አይደለ ሀሴቴ ነው ግን ልንገርህ ቀና ብዬ ከሰው መሃል ተነጥዬ ፍጠን ፍጠን ቶሎ ቶሎ ሁሉን ከውን ዛሬን ውሎ ነገማ ያንተ አይደለም ከእጅ ወጥቷል አልፏል የለም የልጅ እንጂ የወለድኳት በምትስቃ እያመጧት የኮኮዋ የደማቋ የሀሊዋ ፍልቅልቋ የእርሷ አለም ግን ዝቃጭ ነው እድሜ ለአንተ አሟጠኸ ጨርሰው ያንተ ጥይት የእኛ ናፍቆት ይችን ቆንጆ ውብ ኢትዮጵያ ስቧ መጣት ይል ነበር ግን
ይህንን ባለ 29 ስንኝ ግጥም በሚከተሉት አበይት መስፈርቶች እንቃኘው ይላል አስተያየት ሰጪው። አንደኛ፣ የግጥም አደራደርና የቃላት አጠቃቀም። ብርቱካን ከላይ እንዳየነው ግጥሟን የምትደረድረው እጅግ በተመጠኑ ቃላት ነው። የረዘሙና የተንዛዙ ሀረጎችን አትቀጣጥልም። ቃላቶቹ አጥር ምጥን ያሉና ልከኛ ናቸው። ልክ እንደ አጭር ምንሽር የልብ የሚያደርሱ አይነት ማለት ነው። አንዳንድ ገጣሚ ይህንን እንደ አንድ ገጣሚ ያንን ጨካኝ ያንን ግፈኛ ሀያል ክንድህን አንሳና ጉልበትክን አሟጥብኝ ይለውና የነበረው ብርቱካን ጉልበትክን አሟጥብኝ ብላ ወደሚቀጥለው ሐሳቧ ትሻገራለች። በፈጣን ፈረስ በስነ ጽሑፍ በተለይ በስነ ግጥም ቃላት እንደ ውድ አልማዝ ናቸው። ብርቱካን የቃላት ኢኮኖሚ የገባት ገጣሚ ነች። በልብ ወለድ አጻጻፍ ውስጥ በአሉ ግርማ ምጥን አረፍተ ነገርና ቃላትን እንደሚጠቀም አይነት ብርቱካንም በግጥሟ ላይ እንዲሁ ናት። ቃላትን በጠፍ መሬት ላይ አትዘራ። እንካ ደረት ለርካሹ ለጥይትህ እንካ ኑሮ ለአውሬነትህ አፈራርሰው አሰናክለው አውተብትበው እኒህ የተመረጡ ቃላት እጅግ ገላጮች ናቸው። ባጫጭር ቃላት ብዙ ስዕል ታሳይናለች። ባጫጭር ስንኝ ብዙ ታሪክ ትነግረናለች። ግን ልንገርህ ቀና ብዬ ከሰው መሃል ተነጥዬ ይህ አይነቱ ገለጻም ስዕላዊ እይታን ይፈጥርብናል። ባለታሪኳ ቀና ስትል ከሰው መሃል ስትነጥል በእዝነ ህሊና እናያለን። የግጥም አደራደሯ ለንባብ ይሁን ለማድመጥ የተመቸ ነው። አይጎረብጥም፣ እየፈሰሰ እንደ ልቦናው ይጠልቃል። ወደ ውስጥ ይገባና ስሜትን ያተራምሳል። ግጣሚዋ የእሱ ዓለም ግን ዝቃጭ የለው ትላለች። ዝቃጭ የሚለው ብዙ ቦታ እንዲተረጎም ክፍተት ቦታ ትሰጠዋለች። እንዲህ የተሸከኑት ቃላት በየዘርፉ ይፈታሉ። ጨረቃን ስናይ ለአንዳችን የሰው ምስል ለሌላችን ወንበር እንደሚታየን፣ ብርቱካን ከሀሳብ ውስጥ ሀሳብ እንደምትነዝ ሁሉ ከቃላት ውስጥ ቃላት ተወልዳለች። አንዱ ቃል ከሌላው የዘር ሀረጉን ይመዛል። እየጨከንክ ጨክንብኝ ስትል የጨካኝነቱን ለሚለው ቃል ጨክንብኝ የሚል ቃል ታስወልደዋለች። ይህን ስታዋልደውም ይታያል። ይህ አቀራረብ ለግጥሟ ውበት የሚሰጠው ጣዕም በቀላሉ የሚገመት አይደለም። የኮኮቧ፣ የደማቋ፣ የህሊዋ፣ የፍልቅልቋ አይነት ተከታታይ ቃላት ገላጭ ናቸው። ስዕላዊ ውበትን ይፈጥራሉ። እንዲህ በአማረ ሰልፍ ሲደረደሩ ግጥሙን ያሳምራሉ ያደምቃሉ አፍራርሰው አሰናክለው አውተብትበው ያሉት ገላጭ ቃላት መልክ ኪናዊ ዋጋ አላቸው ብርቱካን በቃላት አጠቃቀም መሰል ኪናዊ ዋጋ ይሰጠቻቸው በቃላት አጠቃቀም ላይ በገሃድ የሚታዩና በስውር የገቡ በርካታ ግጥም ስልቶች ወይም ዘዝቤዎች ተሰግስገውበታል። ሁለተኛው ዞማ ይላል። ግጥም የራሱ የዜማ አወራረድ አለው። ዜማው የተበላሸ ግጥም ካልተቀኘ ክራር እንደሚወጣ ድምጽ ነው። ዜማ የተበላሸ ግጥም አላዋቂ እንደሚያዘው ክራር ስልት የለውም። የብርቱካን ግጥም ለንባብ ምቹ የሆነው አንድም ዜማው የቀና ስለሆነ ሁለትም የዜማው አካሄድ የማይከብድና እንደ ልጆች ዘፈን ቀለል ያለ በመሆኑ ነው። የዜማው አካሄድ የተወሰነሰበም አይደለም። አንባቢውን አያስጨንቅም። ይህንን በጽሑፍ ለማብራራትም ግጥሙንም ደጋግሞ በማንበብ ዜማውን ማውረድ የተሻለ ይሆናል። የግጥሟን ዜማ ለማጉላት የተጠቀመችበት አንዱ ዘዴ የቃላት ድግግሞች ነው። አንዳንድ ዘፈኖች ላስታውሳችሁ። የግርማ ገመቹ ትመችኛለሽ፣ የማዴጎ አፈወርቂ አይደረግም፣ የጥበበ ወርቅዬ ማያዬ ዘፈኖች ወዘተ። ድምፃውያኑ እነዚህን ነጠላ ቃላት በመደጋገም ዜማ በቀላሉ በሰው አእምሮ ውስጥ እንዲሰርጹ ያደርጋሉ። ብርቱካን እንዲህ ያለውን የቃላት ድግግሞች በመፍጠር የዜማውን ምትክ ለማድነቅ ትችላለች። እነሆ ምሳሌ። ደግሞ አዲስ አዲስ አምጣ፣ ለዚህ ታሰብኩ ለዚህ መጣ፣ እንካ ደረት እንካ ኑሮ፣ ሁሉን ሞክር ሁሉን አርገው፣ ፍጠን ፍጠን ቶሎ ቶሎ። የብርቱካን ግጥም ዜማ ምቱን አይሰብርም፣ አያንገራግጭም፣ በዚህ ላይ አይረግጥም። በአንድና በሁለት ትንፋሽ ፉት እንደሚባል ማኪያቶ ነው። ቃላቷ ዜመኛ ናቸው። ምርጥ ቃላት በምርጥ ቦታ የሚለውን የስነ ግጥም መርህ በዚህ የብርቱካን ግጥም ላይ ጠርቶ ይታያል። ሶስት የግጥም ሀሳብ ወይም ይዘት። ግጣሚ ብርቱካን በአጫጭር ቃላት ጥልቅ ሀሳቦችን አስቀምጣለች። ሀሳቦቿ የሮየት ዓለሟን ያንጸባርቃል። የሚያነጋግሩንን የሚያከራክሩንን አሳሳቢ ጉዳዮች ይዟል። ይህንን በምሳሌ እንይ። በስቃዩ ለመደሰት፣ ለነገ ስል ዛሬ አልሙት፣ አሰናክለው አውተብትበው፣ ሀዘን አይደል ሀሌቴ ነው፣ ነገማ ያንተ አይደለም፣ የአዲስ ዓለም ግን ዝቃጭ የለው። ብርቱካን በእነዚህም ሁሉ በሌሎች አጫጭር ሀረጎች ስንኞች ጥልቅ ሀሳቦች አስፍራለች። በሰው ስቃይ የሚደሰቱ ሳዲስት እንደሚባለው የስነ ልቡና ምሁራን ይገልጻሉ። ባለታሪኳ ግን በሌሎች ሳይሆን በራሷ ስቃይ የምትደሰት ናት። በስቃዩ ለመደሰት በስቃይ ለመደሰት ብላለች። ልክ እሳት ራት ነበልባል እየፈጃት እሳቱን እንደምትዞረው ማለት ነው። አፈራርሰው አሰናክለው አውተብትበው፣ ሀዘን አይደል ሀሰቴ ነው፣ በምትከፍለው መስዋዕትነትም በምትሄድበት የስቃይ ጎዳና የምትጓዘው በእንባ ሳይሆን በደስታ ነው። መከራዋን ሸካሚ አይደለም አምባሬ፣ ሸክሚ አይደለም አምባሬ ነው እያለች የስልቦና መርማሪዎች እንዲህ ያለውን በራስ ስቃይ መደሰት ምን ይሉት ይሆን? በግድሙ የተነሳው ሌላው ትልቁ ሀሳብ ደግሞ ለነገ ስል ዛሬ ልሙት የሚለው ነው። ብዙ ኢትዮጵያውያን የሩኖ ፍልስፍና ለዛሬና ለዛሬ ብቻ ነው። የግጣሚው አገል ለነገ ህይወት ዛሬ የሞት እንደ ዛሬ የሞት እዳን እንክፈል ትላለች። መጽሐፉ ስንዴ ካልሞተና ካልተቀበረ አያፈራም እንዲል አይነት ማለት ነው። መስዋዕትነቷ ነገ የተስተካከለና ብሩህ እንዲሆን ነው። ለነገ ስል ዛሬ ልሞት ላቅ ያለ የመንፈሳዊነት ደረጃና የህይወት መርህም ነው። ብርቱካን በእውነትና ሐሰት፣ በብርሃንና በጨለማ፣ በጭቆናና በነጻነት መካከል የሚካሄደውን የማያቋርጥ ጦርነት ምስል ከሳለች በኋላ በሆነ ትረካ ታሳየናለች። ተቋዋሚዎችም ዳዊትና ጎልያድ፣ ሙሴና ፈርዖን ናቸው። የዛሬውን ድል አድራጊ ነገ የአንድ አይደለም፣ ነገ የአንተ አይደለም ስትል ከጨለማ ውስጥ ብርሃን እንደሚወለድ፣ የግፍ ቀንበርም ተሰባብሮ እንደሚወድቅ ብሩህ ህልሟን ታሳየናለች። ብርቱካን የምታነሳቸው ሌሎች ሀሳቦች አሉ። ደግመን በማንበብ የምንፈታቸውና የምንተረጉማቸው ልክ እንደ ረቂቅ ስዕል አብስትራክት ፔይንቲንግ እያደር የሚገቡን እያደር የሚታዩን አዳዲስ ሀሳቦች አሉ። ብርቱካን ቢደቅሳ በህግ ሙያዋ እንድትቀጥል የሚመኙላት ሰዎች አሉ። በፖለቲካ ትግሏ እንድትገፋ የሚፈልጉ ተከታዮችም አሏት። በበኩሏም ብርቱካን በግጥም ተሰጥኦዋም ይበልጥ እንድትበረታ እመኛለሁ። በበኩሌ ለሀገራችን የስነ ግጥም እድገት ማበርከት የምትችለው ብዙ ቁም ነገር ያለ መሆኑን ጎልቶ ይታየኛልና ይላል አስተያየት ሰጪው።
Salam ya gerso ya gerso ndew ya gerso Salam ya gerso ya gerso ndew ya gerso Ande man gebet ya gerso abro yemikorso ndew kemer kemer ndew kemer ndew kemer kemer ndew yemer bitamr benal kemer wadans nor Salam ya ger sow ya ger sow ndew ya ger sow ande man gebeta ya ger sow abro yemikor sow ndew kemer ndew kemer kemer ndew yemer bit yamr benal kemer twadens nor Israel yallo anta ya gari esau chitam la yallashu anta ya gari esau Dubai la yallo anta ya